Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። የማስተናግዳችሁ እኔ መስታወት አራጋው ነኝ። የዛሬው ፕሮግራማችንን በማስተዋወቅ ጀምራለሁ። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛው ወንጀል ችሎት ለፌዴሬሽን ምክር ቤት የላከው የህገ መንግስት ትርጉም መልስ አልደረሰም ሲል በዶክተር መረራ ጉዲና ላይ ውሳኔ እንዳልሰጠ አስታወቀ። ስርስሩን ይዘናል። ገዢው ኢህአዴግና 16 ተቃዋሚ ፓርቲዎች ዛሬ ዋናውን ድርድር ጀምረዋል። ዛሬ ያተኮሩትም ከተመረጡት አጀንዳዎች የመጀመሪያ በመሆነው የምርጫ ህጉና ተያያዥ ጉዳዮች በሚለው ርዕስ ላይ ነው።
በተስማማንበት ቅደም ተከተል መሰረት አሁን የ573 የፓርቲዎች የምዝገባ አዋጅ ነው ቀዳሚ አጀንዳ የሆነው እና በዚህ አጀንዳ ላይ ማሻሻያ ሀሳባችንን ሁሉም ፓርቲዎች አቅርበዋል፣ ገዢውን ፓርቲ ጭምር ማለት ነው።
የመኢአድ ፓርቲ ምክትል ሊቀመንበሩ ሙልጌታ አበበ ናቸው። በሌላ ወገን ከመላው አፍሪካ የተሰባሰቡ ወደ 1000 የሚጠጉ የማንዴላ ዋሽንግተን መርሃ ግብር ተሳታፊ ወጣት መሪዎች ሳምንቱን በዋሽንግተን ዲሲ ተሰባስበዋል። 51ዱ ኢትዮጵያውያን ናቸው።
ምንድነው የተባባሉት ወንዶችና ሴቶች ጋና በሃንቲንግ ጋዘሪንግ ጊዜ እስኪ ወንዱ ወጣበልና ሃንት አድርገህ ይዘህና ሴቷ ደግሞ እኔ ቤቶኜ አፍስዬ ያበልሃለሁ ልጅ ተጠብቃለሁ ተባብሎ ተስማሙ። ያ ጀነሬሽን አሁን የለም።
ሴት ተማሪዎች ትምርታቸውን በኢኮኖሚ ምክንያት እንዲያቋርጡ ምን ማድረግ እንችላለን ብለን ራሳችንን ጠይቀን በየአመቱ የፍቅረኛሞች ቀን ሲደርስ አበቦችን፣ ካርዶችን፣ ቸኮሌቶች፣ ከረሜላዎች፣ የተለያዩ ነገሮች አዲስ አበባ ከተማ ውስጥ በመሸጥ ሴት ተማሪዎችን እንረዳለን ማለት ነው።
በመርሃ ግብሩ ተሳታፊ ከሆኑት ኢትዮጵያውያን ወጣቶች መካከል የመጀመሪያዋ አብነት ስጦታው፣ ሁለተኛዋ ደግሞ ሄዋን ሰለሞን ትባላለች። ሁለቱንም በጋቢና አሳፍረናል። በቅርቡ በማህበረሰብ ድረገጽ ላይ ለሙዚቃ አድናቂያን ባደረሰው ሊሎ በተሰኘችው ነጠላ ዜማው ከፍተኛ ተወዳጅነትን ያተረፈ አንድ ኤርትራዊ ወጣት ድምጻዊ ከስዊድን አነጋግረናል።
ጂንጃ ተባለ ቦታ ላይ 80 ኪሎ ሜትር ካፕ ከተማ ካምፓላ ከታ ርከብ ጂንጃ ዝባል ቦታ አው ሄደ ሰሪሃያ ማለት
ተመስገን ያሬድ ይባላል። ስለ ኢትዮጵያና ኤርትራ ድምጻውያን የሚያደርጉት የዘፈን መዋዋስ ላይ የሚለውም አለ ይዘነዋል። ሰዓት ከበቃን ተጨማሪ ዘገባዎችም ይኖሩናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና VOA አብራችሁን ካድማስ ተሻገሩ። ሲና እናስቀድም። ለዜላው ተመልሼ መጥቻለሁ። የሶማሊያው ጽንፈኛ ቡድን የአልሻባብ የመቋዲሾ አካባቢ መሪ በዩናይትድ ስቴትስ የአየር ጥቃት መገደሉን የዩናይትድ ስቴትስ የመከላከያ ሚኒስትር ባለስልጣን ለቪኦኤ አረጋገጡ። አሊ መሐመድ ሁሴን በተለዋጭ ስሙ አሊ ጀበል የመቋዲሾን ባለንግድ ቤቶች እያስገደደ ለጽንፈኞች ገንዘብ እንዲያዋጡ ያደርግ ነበር። የዩናይትድ ስቴትስ የጦር ኃይል የአፍሪካ እዝ ባወጣው መግለጫ የአየር ጥቃቱ የተካሄደው ቅዳሜ ዕለት መሆኑን ገልጾ በእርምጃው በሲቪሎች ላይ የደረሰ ምንም ጉዳት እንደሌለ አመልክቷል። መግለጫው አክሎ የአየር ጥቃቱ አልሻባብ በቅርብ ጊዜያት በሶማሌ ኃይሎች ላይ ያደረሳቸውን ጥቃቶች ጨምሮ እየፈጸመ ላለው ተግባር በቀጥታ ምላሽ ለመስጠት የተካሄደው በክልሉ ካሉን አጋሮች ጋር በመተባበር ነው ብሏል። ሩሲያ በተጣሉባት አዳዲስ ማዕቀቦች ምክንያት የወሰደቻቸው ዲፕሎማሲያዊ እርምጃዎች ዩናይትድ ስቴትስን ለራሷም ሆነ ለአጋሮቿ ጸጥታ ከመቆም ዝንፋ ያደርጋትም ሲሉ የዩናይትድ ስቴትስ ምክትል ፕሬዚዳንት ማይክ ፔንስ ተናገሩ። ፔንስ ዛሬ ጆርጂያ ውስጥ ባደረጉት ንግግር ፕሬዚዳንት ዶናልድ ትራምፕ በቅርቡ የሚፈርሙት የማዕቀብ ሕግ ሩሲያ ዩክሬን ውስጥ የምትፈጽመውን ተግባርና ለኢራንና ለሶሪያ የምትሰጠውን ድጋፍ ጨምሮ አቋቋሟን ማስተካከል እንዳለባት በጣም ግልጽ መልእክት ሲያስተላልፋል ብለዋል። ሩሲያ ባለፈው ፕሬዝዳንታዊ ምርጫ ሚስተር ትራምፕ እንዲያሸንፉ ለመርዳት ጣልቃ በመግባቷ ለመቀጣት የታለመውን ማዕቀብ ያካተተው ሕግ የዩናይትድ ስቴትስ ኮንግረስ በከፍተኛ ድምጽ አጽድቆታል። በመጨረሻም ወደ ኮንጎ ነው እናልፈው። የኮንጎ ዲሞክራሲያዊት ሪፐብሊክ ፖሊስ በዚህ በአውሮፓ አመት መጨረሻ ፕሬዝዳንታዊ ምርጫ እንዲካሄድ በመጠየቅ በተለያዩ ከተሞች ሰልፍ ወጡ ከ100 በላይ ሰዎችን አስረዋል። በዋና ከተማዋ ኪንሻሳ፣ በምስራቁ የሀገሪቱ ክፍል ባለችው ጎማ፣ በሌሎችም በርካታ ከተሞች ሰልፎች ተካሂደዋል። የኮንጎ የተባበሩት መንግስታት የሰብአዊ መብት ቢሮ የተቃዋሚዎችን መታሰር በሀገሪቱ ህገ መንግስት የተረጋገጠው መረጃ የማግኘትና የመሰብሰብ ነጻነት የሚጥስ ነው በማለት አውግዘዋል። ለዛሬ የያስኩላችሁ ዜናዎች እነዚህ ነበሩ። ወደ ቀሪዎቹ የጋቢና ዝግጅቶች ልምራችሁ። የጋቢና ጉዟችን ይቀጥላል። መስታወት አራጋው ነኝ። አብረን ካድማስ እንሻገር እላለሁ።
Gabina VOA, let's cross boundaries together.
ወደ መጀመሪያው ዘገባችን ነው የምናልፈው። የፌደራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት ለፌደሬሽን ምክር ቤት የላከው የህገ መንግስት ትርጉም መልስ አልደረሰም ሲል በዶክተር መረራ ጉዲና ላይ ውሳኔ እንዳልሰጠ አስታወቀ። ተለዋጭ ቀጠሮም ቆርጧል። መለስካቸው አማሃ ዝርዝሩን ይዟል።
ቀደም ሲል በነበረው ቀጠሮ በተሰጠው ውሳኔ መሰረት የምስክር አቀራረብን በተመለከተ ፍርድ ቤቱ የህገ መንግስት ትርጉም ያስፈልገዋል በማለት ጉዳዩን ለህገ መንግስት አጣሪ ጉባኤ እንዲመራ ለፌዴሬሽን ምክር ቤት ትዕዛዝ መስጠቱን አስታውሷል። ፍርድ ቤቱ አክሎም መልሱ እስከዛሬ እንዳልደረሰው በመግለጽ ውሳኔ እንዳልሰጠ አስታውቋል። የዶክተር መረራ ጠበቆች ግን ደንበኛቸው ላለፉት 9 ወራት በእስር እንደሚገኙ አስታውሰው ፈጣን ፍትህ ማግኘትም መብታቸው እንደሆነ አመልክተው ጉዳዩ ወደ ፌዴሬሽን ምክር ቤት መላኩ ይህንን የተከሳሽ መብት እንደሚያሰናክለው ጠቁመዋል። ስለሆነም ፍርድ ቤቱ ጉዳዩ በፈጠነ መልኩ የሚከናወንበትን መንገድ ፈልጎ ይህ የክርክሩ ምዕራፍ ወደሚቀጥለው ዓመት እንዳይተላለፍ ጠይቋል። ፍርድ ቤቱ በበኩሉ ወደዚህ ሂደት የገባው ባቀረቡት መቃወሚያ መሰረት መሆኑን አስታውሶ መቃወሚያቸውን ያነሱ እንደሆነ ጥያቄ አቅርቦላቸዋል። ጠበቆቹም ጊዜ ተሰጥቷቸው ከደንበኛቸው ተማክረው መልስ ለመስጠት ጥያቄ አቅርበው ፍርድ ቤቱ ፈቅዶላቸዋል። ጠበቆቹም በአቶ አለሙ ጎቤቦ አማካይነት መቃወሚያችንን ያቀረብነው በሕግ መሠረት ላይ ነው። ስለሆነም መቃወሚያችንን ለማንሳት ፈቃደኞች አይደለንም። ፌዴሬሽን ምክር ቤት ጉዳዩን በአስቸኳይ እንዲመለከትልንና ጉዳዩ በዚህ ዓመት እንዲቀጠርልን ነው የምንጠይቀው ብለዋል። ፍርድ ቤቱ በበኩሉ ችሎቱ መቃወሚያዎቻቸውን ያነሱ እንደሆነ ጠየቀ እንጂ ትዕዛዝ እንዳላዘዘ አስገንዝበዋል። የቀረበው የትርጉም ጥያቄ የብዙ የተለያዩ መዝገቦች ስለሆነ የፌዴሬሽን ምክር ቤቱን ውሳኔ ወይንም ትርጉም ይጠብቃል ብለዋል። ከዚሁ ጋር አያይዘው አንዱ የዶክተር መረራ ጠበቃ ዶክተር ያዕቆብ ኃይለማርያም በአዲስ አበባ ማረሚያ ቤት ደንበኛቸውን እንዳያማክሩ መደረጋቸውን ገልጸው ትዕዛዝ እንዲሰጥላቸው በጠየቁት መሠረት ፍርድ ቤቱ ለማረሚያ ቤቱ ደንበኛቸውን እንዲያማክሩ እንዲፈቅድ ትዕዛዝ ሰጥቷል። የዶክተር መረራን ጉዳይ ለማየትም ለጥቅምት 6 ቀን 2010 ዓ.ም ቀጠሮ ቆርጧል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ስናልፍ ገዢው ኢህአዴግና 16 ተቃዋሚ ፓርቲዎች ዛሬ ዋናውን ድርድር ጀምረዋል። ዛሬ ያተኮሩትም ከተመረጡት አጀንዳዎች የመጀመሪያ በሆነው የምርጫ ህጉና ተያያዥ ጉዳዮች በሚለው ርዕስ ስር የፖለቲካ ፓርቲዎች ምዝገባ ቁጥር 573 ላይ ነው። እስክንድር ፍሬው ተጨማሪ ዘገባ አለው።
ቅድመ ድርድሩ አብቅቷል። ፓርቲዎቹም ወደ ዋናው ርዕሰ ጉዳይ ገብተዋል። ገዢው ኢህአዴግና 16ቱ ተቃዋሚ ፓርቲዎች ዛሬ ዋነኛውን ድርድር ጀምረዋል። ፓርቲዎቹ ለድርድር ከመረጧቸውና ገዢው ፓርቲ ከተስማማባቸው አጀንዳዎች መካከል የመጀመሪያው የምርጫ ህጉና ተያያዥ ጉዳዮች የሚለው ነው። በዚህ አጀንዳ ስር ደግሞ የምርጫ ህጉ አዋጅ ቁጥር 532/99፣ የፖለቲካ ፓርቲዎች የሥነ ምግባር አዋጅ ቁጥር 662/2002፣ እንደዚሁም የፖለቲካ ፓርቲዎች ምዝገባ አዋጅ ቁጥር 573/2000 የሚሉት ይገኛሉ። በዛሬው ድርድር ላይ መያድን በመወከል ከተሳተፉት አንዱ ምክትል ሊቀመንበሩ አቶ ሙልጌታ አበበ እንደሚሉት ዛሬ የመነሻ ሐሳብ መቅረብ የጀመረው የፖለቲካ ፓርቲዎች ምዝገባዎች ቁጥር 573/2000 በሚለው ርዕስ ላይ ብቻ ነው።
ዋናው ድርድር በይፋ ዛሬ ተጀምሯል። እኛም ሻሻሉ ያላቸውን ነጥቦች ይፋ አድርገናል። በመጀመሪያውና ቀዳሚ በሆነው አጀንዳ በ573 ላይ ነው የማሻሻያ ሐሳቦችን ያቀረብነው። አጀንዳዎቹ ሁሉም ተመርተው ተለይተው ተቀምጧል። ከነዚህ አጀንዳዎች ቅደም ተከተላቸውንም ባለፈው ተስማምተንባቸዋል። በተስማማንበት ቅደም ተከተል መሰረት አሁን የ5 1973 የፓርቲዎች የምዝገባ አዋጅ ነው ቀዳሚ አጀንዳ የሆነውና በዚህ አጀንዳ ላይ ማሻሻያ ሐሳባችንን ሁሉም ፓርቲዎች አቅርበዋል። ገዥው ፓርቲ ጀምር ማለት ነው።
ፓርቲዎቹ በመቀጠል ከሚደራደሩባቸው ሌሎች አጀንዳዎች መካከል የጸረ ሽብር አዋጅ፣ የበጎ አድራጎትና ማህበራት አዋጅ፣ የመገናኛ ብዙሃንና የመረጃ ነጻነት አዋጅ፣ የታክስ ስርዓት ህጉና የመሳሰሉት ይገኙባቸዋል። በሳምንት 3 ቀናት በመገናኘት ድርድሩን በ3 ወራት ለማጠናቀቅ የሚያስቡት ተደራዳሪዎቹ በቀጣይ የሚሰበሰቡት የፊታችን ሐሙስ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደሚቀጥለው ዘገባችንም እናልፈው። ከመላው አፍሪካ የተሰባሰቡ ወደ 1000 የሚጠጉ የማንዴላ ዋሽንግተን መርሃ ግብር ተሳታፊ ወጣት መሪዎች ሳምንቱን በዋሽንግተን ዲሲ ተሰባስበዋል። ላለፉት 6 ሳምንታት በተለያዩ የዩናይትድ ስቴትስ ግዛቶች በሚገኙ የትምህርት ተቋማት ስልጠና ሲወስዱም ቆይተዋል። በዚህ መርሃ ግብር የተሳተፉ 51 ኢትዮጵያውያንም አሉ። ለዛሬ 2 ወጣቶች በኢትዮጵያ ስለሚሰሩት ስራና በማንዴላ ዋሽንግተን ስለነበራቸው ልምድ ያጫውቱናል። ሄኖክስ ማዝገር ነው በስፍራው ተገኝቶ ያነጋገራቸው።
ስሜ አብነት ጣሶ ይባላል። የመጣሁት ከአዲስ አበባ ነው። የምሰራው ኬር ኢትዮጵያ የሚባል ድርጅት ውስጥ ነው። የስራአተ ጾታና የስነ ምግብ አማካሪ ሆኜ ነው የምሰራው። ከዚህ ስራዬ ባሻገር ግን ፍላጎቴ ወይም ደግሞ ልቤ ያለው የሴት ልጆች ትምህርት ላይ ነው። ምክንያቱም ብዙውን ጊዜ በስራዬ ያሳለፍኩት አዲስ አበባ ዩኒቨርሲቲ ነው። ጀንደር ኦፊስ ወይም የስራአተ ጾታ ጽህፈት ቤትን ማቋቋምና መብራት፣ እዛ ስራዎችን መስራት በጣም ትልቁ ስራዬ ነበረ። For about 5 years. የሴቶች ትምህርት በጣም ስለሚመለከተኝ ከሴቶች ጋር ብዙ ጊዜ እናሳልፋለሁ። ከሴት ወጣቶች ልጆች ጋር አዲስ አበባ ዩኒቨርሲቲ አሁን ባልሰራም የተለያዩ ክለባትና እኔ ያቋቋምኩት የስራተ ጾታ ጽህፈት ቤት አለ። እዛ በመሄድ ልጆች አዲስ ልጆች ሲመጡ ዩኒቨርሲቲ ውስጥ የኔን ህይወት በማጋራት የሮል ሞዴል ተስተሞኒያል በመስጠት ልጆቹ ስለ ዩኒቨርሲቲ እንዲያውቁ ምን መጠበቅ እንዳለባቸውና ለምን እነሱ ውጤታማ መሆን ለራሳቸው ለቤተሰባቸው ለሀገራቸው ምን ማለት እንደሆነ ግንዛቤ ሊፈጥር የሚችል ንግግር በማድረግ አስተዋጽኦ አድርጋለሁ ማለት ነው። ከዛም ባሻገር አሁን የወጣት ወንዶች ክርስቲያናዊ ማህበር የቦርድ አባል በመሆንም እያገለገልኩ እገኛለሁ። ስለ ስራተ ጾታ ለመስራት ትምህርት መማር አልተገባኝም በመጀመሪያ ደረጃ። ምክንያቱም ይሄንን ነገር ወይም የስራተ ጾታ እኩልነትን ለማራመድ የእናቴን ታሪክ ማወቅ በቂ ነበር። ያደኩት በእናቴ ነው። እናቴ ነች ያሳደገችኝ። እናስተሳደገኝ በጣም ብዙ ለፍታን ያሳደገችኝ። ግን ሁሌት ነግራይ ነበር በትምህርትሽ እኔንም አንቺንም የተሻለ ቦታ ላይ ልታደርሽን ትችያለሽ፣ ስለዚህ ትምህርትሽ ላይ በርቺ ነበር ያለች የምትነግረኝና አንድ ሴት ልጅ ያለ ማንም እርዳታ በራሷ ቀጥ ብላ መቆም የምትችለው ትምህርት ሲኖራት እንደሆነ አምናለሁ። ስለዚህ የስራተ ጾታ እኩልነትን አሁን ያለውን የተዛባ አመለካከት ለማስተካከል ሴቶችን ማብቃት በጣም ኢምፖርታንት ነውና ትልቁ ደግሞ መሳሪያችን ትምህርት ነው። ይሄንን ለማድረግ ደግሞ የራሴን ህይወት እንደተሞክሮ ማቅረብ በጣም በቂ ነው። ለምሳሌ እኔ እናት አልተማረችም ነበር። በ13 አመቷ ነበር የተዳረችው። በ13 አመቷ ተድራ በ14ኛ አመቷ ሴት ልጅ ወልዳ ከዛ ደግሞ መጨረሻ ላይ አዲስ አበባ መጣኔን ወልዳ ስቲል ቀጥ ብላ ትሄዳለች። ግን ቀጥ ብላ የምትሄደው እሷ ሳትማር ባስተማረቻት ልጅ ምክንያት ነው። ስለዚህ የሴት ልጅ መማር ማለት እንዴት ቤተሰብን እንደሚለውጥ፣ እንዴት ብሎ ሀገርን እንደሚለውጥ ከራሴ ተሞክሮ ለልጆች ስነግር፣ ሁልጊዜ ደግሞ ሰዎች የእውነት እኛ ታሪክ ስትነግራቸውና የሰው ታሪክ ስትነግራቸው እኩል አይደለም። ስለዚህ ከራሴ ህይወት በማጣቀስ እነግራቸዋለሁ። ያንን ነገር ይረዱኛል ብዬ አስባለሁ። ስራተ ጾታን እኩልነትን ማራመድ ቀላል አይደለም። ምክንያቱም ይሄ አብረን የገነባነው ነገር ነው። ወንዶች ሴቶች ላይ ያመጡት ነገር ነው ብዬ አላምን። ይሄ ሴቶችና ወንዶች ተስማምተው ያመጡት ችግር ነው። ምንድነው የተባባሉት ወንዶችና ሴቶች ገና በሃንቲንግ ጋዘሪንግ ጊዜ፣ እስኪ ወንዱ ወጣ በልና ሃንት አድርገህ ይዘህና ሴቷ ደግሞ እኔ ቤቶኜ አፍስጌ ያበላሃለሁ ልጅ ጠብቃለሁ ተባብሎ ተስማሙ። ያ ጀነሬሽን አሁን የለም። አሁን አንተም ስትመጣና ስታግዘኝ እኔም መጥቼ አንተን ሳግዘኝ የተሻለ ኑሮ መኖር እንችላለን፣ የተሻለ ልጅ ማሳደግ እንችላለን። ስለዚህ ምንም አይነት ቦክስ አይገባንም ብለን ሪኔጎሼት እናድርግ ነው እየተባባልን ያለን። የሴት ያደረግነውን ሮላችን ወይም ደግሞ ሳጥን ውስጥ ያስቀመጥነውን ሴት ይሄን መስራት አለባት፣ ወንድ ይሄን መስራት አለበት ያልነው አሁን ላለንበት ለ21ኛው ክፍለ ዘመን አይረባንም፣ አያሳድገንም። ስለዚህ ሪኔጎሼት እናድርገው፣ እንነጋገርበት፣ ቦክሳችን ላይ እንውጣና አብረን ተባብረን እኛ እናሳድግ፣ ሀገራችን እናሳድግ ነው። ሌላ ነገር የለውም።
ስሜ ሄዋን ሰለሞን አርአያ እባላለሁ። የመጣሁት ከኢትዮጵያ ከአዲስ አበባ ነው። እዚህ በነበርኩበት ጊዜ የምማርበት ዩኒቨርሲቲ ብሪጅዋተር ስቴት ዩኒቨርሲቲ ይባላል። ቦስተን አካባቢ ላይ ያለ ዩኒቨርሲቲ ነው። ኢትዮጵያ ውስጥ ጾታዊ እኩልነት ጋር በተያያዘ ጾታዊ ጥቃትን ለማስወገድ የግንዛቤ ማስጨበጥ ስራዎችን እሰራለሁኝ። በተለይም ደግሞ አዲስ አበባ ዩኒቨርሲቲ ውስጥ ካሉ ማህበረሰቦች ጋር የተለያዩ ውይይቶችን በማድረግ እነኚህን ጉዳዮች እንዴት አድርገን መፍታት እንችላለን የሚለውን ነገር እንወያያለን። ለምሳሌ በየሳምንቱ ከቡድኔ ጋር አብሬ በመሆን ጠረጴዛ እናወጣና በየሳምንቱ ከአዲስ አበባ ዩኒቨርሲቲ ማህበረሰብ ጋር ትንንሽ የሚመስሉ ግን ትልልቅ ተጽዕኖ ሊያመጡ የሚችሉ ጉዳዮችን እያነሳን እንወያያለን። አዲስ አበባ ዩኒቨርሲቲ እንደሚታወቀው የተለያዩ ሰዎች ከተለያየ ማህበረሰብ፣ ከተለያየ ቋንቋ፣ ከተለያየ ባህል፣ ከተለያየ እምነት የሚመጡ ሰዎች ስለሆኑ አንድ ሰው ላይ ተጽዕኖ መፍጠር ማለት እዛ ሰው ላይ ብቻም ሳይሆን ከመጣበት ማህበረሰብ የመጣበት ማህበረሰብ ተመልሶ ሲሄድ እዛ ማህበረሰብም ላይ ለውጥ መፍጠር ነው ብለን እናምናለን። በጠቅላላ የሎ ሙቭመንት ውስጥ ያለነው ቁጥር ወደ 30 ይጠጋል። ምክንያቱም ግራጁዌት አድርገው ወይም ተመርቀው ሲወጡ የሚያቆም ነገር አይደለም። የሜንተርሺፕ ስራው ይቀጥላል። ታናናሾቻቸውን አንደኛ አመት ሁለተኛ አመት ተማሪዎችን ማማከር፣ መደገፍ፣ መርዳት፣ በሐሳብ መነጋገር፣ ማዋራት የሚቀጥል ነው የሚሆነው። ግንዛቤ ማስጨበጥ ስራ በተጨማሪ የምንሰራቸው የተለያዩ ስራዎች አሉ። ለምሳሌ በየአመቱ ዩኒቨርሲቲው የሚያደርገው የራሱ የሆነ ፕሮግራም ቢኖረውም እኛ ደግሞ ኃላፊነቱን ወስደን ሴት ተማሪዎች ትምህርታቸውን በኢኮኖሚ ምክንያት እንዳያቋርጡ ምን ማድረግ እንችላለን ብለን ራሳችንን ጠይቀን በየአመቱ የፍቅረኛሞች ቀን ሲደርስ አበቦችን፣ ካርዶችን፣ ቸኮሌቶች፣ ካራሜላዎች፣ የተለያዩ ነገሮች አዲስ አበባ ከተማ ውስጥ በመሸጥ ሴት ተማሪዎችን እንረዳለን ማለት ነው። ለምሳሌ በዚህ አመት ወደ 407,000 ብር ሰብስበናል ማለት ነው። ይሄ ደግሞ ብዙ ሴት ተማሪዎችን ይረዳል ማለት ነው። እነኚህ ሴት ተማሪዎች መሰረታዊ ፍላጎታቸውን የንጽህና መጠበቂያ ቁሳቁሶችን፣ የትምህርት መሳሪያዎችን እንኳን ለመግዛት የሚቸግራቸው ተማሪዎች ናቸው። በዚህ ምክንያት ትምህርታቸውን መከታተል ሲችሉ ነገር ግን በኢኮኖሚ ምክንያት ብቻ ድሮፕ አውት ወይም ደግሞ ትምህርታቸውን አቋርጠው ይወጣሉ። ስለዚህ እነኚህን ተማሪዎች እየረዳን ነው ማለት ነው። መርሃ ግብሩ በመጀመሪያ ስመጣ የጠበኩት ነገር በቃ ጥሩ ነገር ይሆናል፣ ጥሩ ትምህርት አገኛለሁ ብዬ ነበር ስመጣ የመጣሁት። ግን እዚህ ከመጣሁኝ በኋላ ልገልጸው ከምችለው በላይ ነገር ነው ይዤ እየተመለስኩ ያለሁት። እንዳልከው ትምህርት ቤቴ ውስጥ ከነበረው የትምህርታዊ ክፍሎች ወይም አካዳሚክ ሴሽኖች ጀምሮ ውጪ ወጥተን ጉብኝት አለን ወይም ሳይት ቪዚት እንለዋለን። እስከሱም በማህበረሰብ ውስጥ አገልግሎት እንሰጣለን። ማህበረሰብ ውስጥ እንዴት ሰዎች ቮለንቲር እንደሚያደርጉ ወይም በጎ ፈቃደኞች እንዴት እንደሚሰሩ እናያለን። ስለዚህ እያንዳንዳቸው ነገሮች ለኔ ማገናኘት የምችላቸው ነገሮች ናቸው። ከምንም በላይ የተማርኩት ነገር ቢኖር አሜሪካ ውስጥ ችግር ስለሌለ አይደለም፣ አሜሪካ ውስጥ የሚራብ ሰው ስለሌለ አይደለም፣ ወይም የጾታ እኩልነት ሙሉ በሙሉ ስለሰፈነ አይደለም አሜሪካ ትልቅ ወይም ደግሞ ታላቅ ሀገር የምትባለው ብዬ ያመንኩት። ነገር ግን ኃላፊነት የሚወስዱና ያን ነገር ለመቀየር የሚሰሩ በጣም ብዙ ሰዎች አሉ፣ ብዙ በጎ ፈቃደኞች አሉ፣ ብዙ ማህበረሰባቸውን ለማገልገል ቆርጠው የሚነሱ ሰዎች አሉ። ስለዚህ ይሄን ነገር በጣም ከአሜሪካ ተምሬያለሁ። ከሌሎቹ ፌሎች ጋር በተያያዘ በቃ ላይፍታይም የሆነ ጓደኝነት ወይም ደግሞ እስከመጨረሻው የሚቀጥል ሀገራችንም ተመልሰን ስንሄድ የወንድማዊና የእህታዊ ግንኙነት ነው ያለን። አብዛኛው አፍሪካ ውስጥ ያሉ ችግሮች አንድ አይነት እንኳን ባይሆኑ አብዛኛዎቹ ሪሌት ማድረግ ወይም ማገናኘት የምትችላቸው ችግሮች ናቸው። ስለዚህ እንዴት አድርገን ነው ሶልቭ የምናደርገው ወይም የምንፈታው ይሄንን ችግር? ምን ብናደርግ ነው ጥሩ የሚሆነው? እዚህ ጋር ያለው የትኛው ሀገር የምስራቅ አፍሪካና የምዕራብ አፍሪካ የትኛው ጋር ነው የሚገናኘው ችግራችን? የትኛው ጋር ነው የሚለያየው? እንዴት አድርገን እንፍታው? ከኔ የተሻለ ኤክስፒሪየንስ ወይም ከኔ የተሻለ ልምድ ያለው ሰው አለ፣ ከሱ ምን መማር እችላለሁ? ከኔ ቀድሞኝ ከሄደ መንገዱን ያውቀዋል ማለት ነው። ስለዚህ ከሱ መንገድ ከሱ የስኬት ታሪክ ወይም ደግሞ ከሱ የወደቀበት ነገርም ካለ መማር ይችላል ማለት ነው።
ከዋሽንግተን መርሃ ግብር ከሚካፈሉት ኢትዮጵያውያን መካከል ሁለቱን ያደመጥነው በተከታታይ እንግዲህ ነገም ከነገ ወዲያም እስካሉበት ድረስ ሄኖክ ዘገባውን ያደርሰናል። አሁን ወደ መጨረሻው ዘገባ ነው የምናልፈው። ለዛሬ አንድ ኤርትራዊ ወጣት ሙዚቀኛ ይዘንላችኋል። ተመስገን ያሬድ ይባላል። ከዚህ ቀደም ቁጥራቸው አነስተኛ የማይባል ነጠላ ዜማዎችንና ሙሉ አልበሞችን ለአድማጭ አበርክቷል። በቅርቡም ሊሎ የተሰኘች ነባር የትግርኛ ነጠላ ዜማ በአዲስ ቅንብር በማዜም ተወዳጅነትን አትርፏል። በተለያዩ ማህበራዊ ድረገጾች ላይ በአጭር ጊዜ ውስጥ ከ3 ሚሊዮን በላይ የሙዚቃ አድናቂዎች ጎብኝተውለታል አድምጠውለታል። አሁን ተመስገን የሚኖረው በስዊድን ነው። በተለያዩ አውሮፓ ሀገራት እየዞረ በማቀንቀን ለሙዚቃ አድናቂዎቹ ብቃቱንም እያስመሰከረ ይገኛል። በስልክ አነጋግሬዋለሁ። አማርኛ ትንሽ ከመስማት ውጪ መናገር አይችልም። ባልደረባችን ብርሃን ኃይሉ እያስተረጎመች ከአማርኛ ወደ ትግርኛ ከትግርኛ ወደ አማርኛ ማለት ነው ለጥያቄያችን መልስ ሰጥቶናል። እናድምጠው። እሺ ተመስገን እንደምናልክ? ሙዚቃ መቼና የት እንደጀመርክ እንዴት እንዳዳበርከው በመጠየቅ ነው እንግዲህ እንጀምረው።
ሙዚቃ ደርጋ ስነተይ ጀሚሪ ኸባቢ ወደ 13 እድመ ኸለኹ
በ13 ዓመት እድሜ የሥራ ሳለው ነው መስፈን የጀመርኩት።
ሙዚቃ ፍቅር ሀድረካ ኸሎ ጸይሉ ይኮነ ፍቅር ዝመጸካ ማለት ገለ ነገር ወይ ዛዕባ ካሉ ጽልዋ ገለ ነገር ጽልዋ ክልዋ ካለው አነኻ ዝዓዘናሉ ናይ ኣኽርያ ብዙሓት በዓል መብራህት ረአያ በዓል ሰሎሙና
የሙዚቃ ፍቅር ዝም ብሎ የሚመጣ አይደለም። ያደግሽበት አካባቢ ወይም ሌላ ወደ ሙያው የሚያስገባ ተጽዕኖ ይኖራል። እኔ ኤርትራ ሳለው ያደግኩበት አሄሪያ በተባለው ሰፈር ታዋቂ የሆኑ እንደ መብራቱ አርያ፣ ሰለሞን አርያ፣ ረዘነ ባሪያ፣ ተከስተ መስፍን ብቻ ብዙ ዘፋኞች ነበሩ። አሄሪያ ሰፈር ክራር እየተጫወቱ የሚያቀነቅኑ በርካታ ዘፋኞችም ነበሩ። ስለዚህ የነዚህ ሁሉ ድምጻያ መኖር እኔ ላይ ያሳደረው ተጽዕኖ አለ።
አሁን የት ነው የምትኖረው?
ወደን አዳ አመክን 5 ወር ሄዳለሁ።
ስዊድን ነው ያለሁት። ከመጣው 1 አመት ከ5 ወር ሆኖኛል።
ሊሎ የተባለችው ነጠላ ዜማ በማህበራዊ ድረገጽ ከ3 ሚሊዮን በላይ ተመልካች አግኝቷል ባጭር ጊዜ ውስጥ ማለት ነው። ይህን ሙዚቃ የመረጥክበት የተለየ ምክንያት አለ? ይህን ያህል ባጭር ጊዜ ውስጥ ደግሞ ተወዳጅ የሆነችበት ምክንያትስ ምንድነው?
መጀመሪያ ታደርሲ ናይ ኩር ስነጥበባዊ ጅመር አስጎዶሚያ እዚያ ስራሕ እዚኣውን ካብ ቀደም ኣትሕዝና እንደርፋ ነርና ኢና ካልእ እውን ኣብ ነፍሲ ወከፍ ናይ እዝኒ ሰብ ታደርፊ ኣላ ማለት እዩ።
መጀመሪያ ይቺ ዘፈን የክቡር ኢንጂነር አስገዶም ዘፈን ናት። ይቺን ሙዚቃ ከድሮ ጀምሮ እናዜማት ነበር። ስለዚህ ይቺ ዘፈን ሁሉ ኤርትራዊ ልብ ውስጥ አለች ማለት ነው። ተወዳጅና ጥሩ መልእክት ያላት ዘፈን ናት። አስመራ ያለው ናይት ክለብ ውስጥ ጫወታት ነበር። እኔም ሆንኩ ሌሎች ኤርትራ እንደሚወዱት እርግጠኛ ነበርኩ። ከዛም ከክቡር ስነ ጥበባዊ ኢንጂነር አስገደውም አስፈቀርኩ። ከዘፈን ሳምፕል ጀምሮ እስከ ማስተር ወይም ተጠናቆ እስኪወጣ ከኢንጂነር አስገደውም ጋር እየተነጋገርን ከነበረው ምንም ነገር እንዳላጎድል ተጠንቅቄ ነው የሰራው። የሙዚቃ ክሊፑን ደግሞ ጓንዳ ከካምፓላ 80 ኪሎ ሜትር ርቀት ላይ የሚገኝ ቦታ ሄደን ነው የሰራው።
ጂንጃ ተባለ ቦታ ናይ 80 ኪሎ ሜትር ካብ ከተማ ካምፓላ ከካ ርከብ ጅንጃ ዝበሃል ቦታ ኣብኡ ኸይደ ሰሪሐያ ማለት እዩ።
ነባር ሙዚቃን በድጋሚ ስትሰራ ከዚህ ቀደም ለነበረው የዜማና የግጥም ደራሲ በዘፈኗ መጨረሻ ላይ ውቅና ሰጥተሃል፣ አመስግነሃል። ይህ ውቅና የመስጠቱ አካሄድ በሌሎች የኤርትራ ዘፋኞች ዘንድ የተለመደ ነው ወይስ አንተ የመጀመሪያው ነህ?
ኦ ከምዚ ናይቶም ዝነበሩ ናይቶም አያታትና አባታትና አባሃጎታትና ዘኾን ድርፍታት ክደርፍ ካለኻ ዳርጋ 90% ማለት ዝኾነ አርቲስት ክብሪ አይሆን እንታይ ማለት እዩ። ዝኾነ ነገር ዋና ምን ናሉ ወይም ካትሳለካ ሓቀ
የነበሩትን የታላላቅ ወንድሞቻችንን የወላጆቻችንን የአያቶቻችንን ዘፈን ሲወስዱ 90% የሚሆኑት ድምጻውያን ለባለቤቱ እውቅና ሰጥተው አይደለም የሚዘፍኑት። ባለቤቱ ማን ነው ብሎ ማሰብ ያስፈልጋል። እውነቴን ነው፣ የሰውን ንብረት ነው እየወሰድን ያለ ነው። ጥበብ ደግሞ ንብረት ብቻ አይደለም፣ እንደ ልጅ ነው የሚታየው። ለአንድ የጥበብ ሰው ቅርስ ነው፣ ሐውልት ነው። የማንንም የፈጠራ ስራ ማንንም እንዳሻው መውሰድ የለበትም። ማስፈቀድ መጠየቅ ያስፈልጋል።
መጀመሪያ ጊዜ ሪሜክስ ገረ ሪሜክስ ጎብሮ ሆሎኻ በክብሪ ተhatት ቅንን ስራሃ ተhatት ከምዝም ከምዝም ሐሲበለሁ ልካ ተhatት ካላይ ጊዜ
እኔ ይህንን ሙዚቃ በሌላ ቅንብር ነው የሰራሁት። ይህን ሳደርግ ግን መጀመሪያ ጠይቄያለሁ። ባለቤቱ የወደው አይወደው እንደሆነ ለማወቅ ተማክሬያለሁ። እንዴት አገኘሃት? ይቺን በዚህ መልክ በቀይራት እንዴት ታገኛለህ? በማለት ደጋግሜ ተናግሬያለሁ። እንደዚህ አይነት አሰራር የተለመደ አይደለም። እኔ ደግሞ ይህ መለመድ አለበት ላለሁ። ከኤርትራውያን ውጪ ሌሎች ዘፋኞች የኤርትራን ዘፈን ይዘፍናሉ። ግን እውቅና ሰጥተው አይደለም። ክብር ግን መስጠት አለበት። ማስፈቀድ ያስፈልጋል። መከባበር መልካም ይመስለኛል። ምናልባት በጊዜና በቦታ ተራርቀን ይሆናል። ግን ነገ ሁሉም ዞሮ መገናኘቱ አይቀርም።
እስከዛሬ ስንት ዘፈኖች ለአድማጭ አቅርበሃል?
አነ ከባቢ 50 60 ደሆን ደርፍናቴ አለን ማለት ነው። ቢዚን ስነተ ቢዚው ይፈለጥ ይደርፍታል።
እስካሁን ከ50 እስከ 60 የሚሆኑ ዘፈኖች አሉ። ከልጅነቴ ጀምሮ ከጊዜው ጋር የራሳቸው የሆነ ክብር የያዙ ዘፈኖች አሉ።
በቀጣይ ምን ለመስራት አስበሃል?
ማክሲማም ወርሂ ወርሃፋን ገለስ የውጻ ሆኒ አዳሽ
በቅርቡ አንድ አዲስ ዘፈን አዘጋጅቻለሁ። በወር ወይም ባንድ ወር ከሁለት ሳምንት ውስጥ ይወጣል ብዬ አስባለሁ።
እሺ ተመስገን ያሬድ፣ በቀጣይ ስራ ተመልሰን እንገናኛለን ብለን እናስባለን። የስኬት ዘመን ይሁንልህ። እናመሰግናለን።
Selang chapata hoy 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 hoy
እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ ቪኦኤ አማሪክ በትዊተርም እንዲሁ #ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ወይም ስናስተናግዳችሁ አምሽት መስታወት አረጋው ነኝ። ዝግጅታችንን ሲያቀናብርልን የቆየው ሞግቢል ያበሮ ከስርጭት መሐንዲሳችን ዙቤር አልታይ ጋር በመሆን ጉዟችን ሰመረ ይሁን እንላለን። በጀመርነው በክቡር ዶክተር ጥላሁን ገሰሰ ዜማ እንሰናበታችኋለን። መልካም ምሽት።
Shopping for the fuck up. I see no man for say you made a call. Hold, hold.